ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 13 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ታህሳስ 13 ቀን 385 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የወያኔ መዘዝ በነ ኮሎኔሉ ተመስሎ ሊቀጥል እየሞከረ ነው። በመሰረቱም ብልጽግና ኢህአዴግ በአዲስ ስም ነው ማለትም ይቻላል። ስለዚህም በዚህ አብይ ጉዳይ ላይ የተደናገረና ግልብ ግንዛቤን ትቶ ከኢትዮጵያ ጥቅምና አንድነት አንጻር ሁኔታውን ከተራ ስሜትና ሽለላ ውጭ ማጤኑና ለወሳኝ ድል ፍልሚያ መዘጋጀቱ የተሻለ አማራጭ ይሆናል። ሀቅማ ጠጣር ነው ዘረኛም ሁሌም ዘረኛ ነው በሚል ርዕስ ከዝግጅት ክፍላችን የቀረበው የዕለቱ ሐተታ ነው። በማስከተልም የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬኛ ኬኛ በሃማ ቱማ የቀረበውን ጽሑፍ የመጀመሪያውን ክፍል አሰምተን ክፍል አንድ ፕሮግራማችን ይጠቃልላል። በቅድሚያ ዜና።
በምዕራብ ሸዋ ዞን በሚገኘው ዳኑ ወረዳ የሚገኙ የአማራ ተወላጆች የሆኑ አርሶ አደሮች ከትውልድ ትውልድ ሲተላለፍ የቆየውን መሬታቸውን በግፍ ተነጥቀው ለእንግልት የተዳረጉ መሆናቸውን ለአማራ ብዙሃን መገናኛ ድርጅት ገልጸዋል። እነዚህ ከወረዳው የተውጣጡ ግፍ የተፈጸመባቸው አርሶ አደሮች ለዜና ተቋሙ በሰጡት መረጃ አብዛኛው መሬታቸው በተረኞቹ ዘረኞች ተቀምቶ ለኦሮሞ ስራ አጦች ተሰጥቷል የተባሉ መሆናቸውንና እንዲሁም ያመረቱትን ምርት የተቀሙ መሆናቸውን በዝርዝር ተናግረዋል። የቀራቸው መሬት ለስም እንጂ ራስንም ሆነ ቤተሰብን ለማቆየት የማይችል መሆኑን ተናግረዋል። መሬታቸውን ከመቀማመታቸው በተጨማሪ በአካባቢው አስተዳደሮችና በኦሮሞ ልዩ ኃይሎች ማስፈራሪያ እንደደረሰባቸው ገልጸዋል። በአዲስ አበባ በፌደራል ደረጃ ለሚገኙ መስሪያ ቤቶች አቤቱታ ቢያቀርቡም ሰሚ ጆሮ ካለማግኘታቸው በላይ በአቤቱታ አቅራቢዎች አዛውንት ዘመዶች ላይ ማስፈራራትና ማንገላታት ሲፈጸምባቸው መቆየታቸውን ተናግረዋል። የኦነክሽን ያሸባሪዎችና ሌሎች ጽንፈኞች አማሮችን እየረዱ ከአካባቢው ሲያስወጡ በስልጣን ላይ ያሉ ዘረኞች ደግሞ ከመግደል በመለስ መሬት ቀምተውና ሳንሰው ህዝቡ ተማሮ በራሱ አካባቢውን እንዲለቅ ተጽዕኖ ማድረጋቸው ብዙዎችን አሳዝኗል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ማክሰኞ ታህሳስ 13 ቀን በሰጡት ጋዜጣዊ መግለጫ በትግራይ የተካሄደው ጦርነት ከተጀመረ 7 ሳምንታት ቢያልፉትም አሁንም አካባቢው ለሰብአዊ እርዳታ ክፍት አለመሆኑን እንዲሁም በአብዛኞቹ የትግራይ አካባቢዎች የመገናኛ አገልግሎት አለመጀመራቸው አሳሳቢ የሆነ መምጣቱን ተናግረዋል። ሁለቱም ተፋላሚዎች አካሄደውታል የተባሉና የዓለም አቀፉን የሰብአዊ መብት ድንጋጌዎችን የጣሱ የተለያዩ ክስ አዘል ዘገባዎች ከየቦታው ደርሰውናል ካሉ በኋላ ክሶቹም በሰላማዊ ሰዎች ላይ የመድፍና የከባድ መሳሪያ ጥቃቶችን ማካሄድ፣ ሰላማዊ ሰዎችን ነጥሎ ማጥቃት፣ ያለ ፍርድ ግድያ ማካሄድንና ዘረፋን ያካትታሉ ብለዋል። አሁን ባለው ገዳ ምክንያት የነዚህ ክሶች ትክክለኛነት ለማረጋገጥ አልተቻለም ካሉ በኋላ ከሁሉም ወገን የሚቀርቡትን ክሶች ለመመርመርና አረጋግጦ ውሳኔ ለመስጠት በአካባቢው ያልተገደበ የመዘዋወር ነጻነት መኖር እንዳለበትም አሳስበዋል። የኦሮሞ ነጻነት ግንባር ኦነግ ለሁለት ተከፍሎ እርስ በርስ ሲካሰስ መቆየቱ የሚታወቅ ሲሆን ዳውድ ብሳን የሚደግፈው ክፍል ሰኞ ታህሳስ 12 ቀን ባወጣው መግለጫ ከአስር የሚበልጡ አባላቱ የታሰሩበት መሆኑን አስታውቋል። መግለጫው ከታሰሩት መካከል የድርጅቱ የማዕከላዊ ኮሚቴ አባላት፣ ጋዜጠኞችና ሌሎች ተራ አባላት የሚገኙበት መሆኑን ይፋ ከማድረጉ በላይ ግለሰቦቹ በየቦታው በጸጥታ ኃይሎች ታፍነው መወሰዳቸውንና እስካሁን ድረስ የት እንደሚገኙ ለማወቅ ያልተቻለ መሆኑንም ገልጿል። መግለጫው በተለያዩ የሀገሪቱ አካባቢዎች የጸጥታ መደፍረስና ለመረጋጋት መኖሩን በመግለጽ ያዞምባ ካነባ በኋላ ለተፈጠረው ሁኔታ በኃላፊነት የሚጠየቀው በስልጣን ላይ ያለው አካል መሆኑንም ማስታውቋል። ኦነግ ሰላማዊ መሆኑን በተደጋጋሚ ቢገልጽም በየቦታው ንጹሃንን በማረድ የሽብር ተግባራትን በሰፊው ያካሄደ የሚገኘው ኦነግ ሸኔ የዚሁ ድርጅት አንድ ክፍል መሆኑን ውስጥ አዋቂዎች በተደጋጋሚ ያጋልጠዋል። ባለፈው ሳምንት የኢትዮጵያን ድንበር አልፈው ገብተው የነበሩ የሱዳን ወታደሮች መገደላቸውንና መቁሰላቸውን ተከትሎ በአካባቢው ውጥረት ተከስቶ የነበረ መሆኑ የሚታወቅ ሲሆን ችግሩን በውይይት ለመፍታት ሁለቱም ወገኖች መስማማታቸው ይታወሳል። በዚሁ መሰረት የሁለት ሀገሮች ባለስልጣኖች ማክሰኞ ታህሳስ 13 ካርቱም ከተማ ላይ ንግግር መጀመራቸው ቢገለጽም እስካሁን ምን ውጤት እንዳስገኘ የሚታወቅ ነገር የለም። በንግግሩ ወቅት ከጥቅምት 30 ጀምሮ የሱዳን ወታደራዊ ኃይሎች ከባድ የጦር መሳሪያዎችንና ወታደራዊ ተሽከርካሪዎችን በመጠቀም በተደራጀ መልኩ ጥቃት ሲፈጽሙ መቆየታቸውን በስብሰባው ላይ የተገኙት የኢትዮጵያ መልእክተኞች ገልጸዋል ተብሏል። የሱዳኑ ጦር በወሰደው ጥቃት የአርሶ አደሮች የግብርና ምርቶች መዘረፋቸው፣ ካምፖች መውደማቸው፣ ንጹሃን ዜጎች መገደላቸውና መቁሰላቸውም ተወስቷል። በአሁኑ ወቅትም የሱዳን ወታደሮች በአርማጭሆና በቋራ በኩል ወሰን አልፈው የኢትዮጵያ መሬት የተቆጣጠሩ መሆናቸውን ነዋሪዎች እየተናገሩም ይገኛሉ። የመለስ ዜናዊ ልጅ ሰማሃል መለስ ሰሞኑን በአገዛዙ ባለስልጣኖች በቁጥጥር ስር በኋላ በተለያዩ የዜና ማስተራጫዎች የተዘገበ ሲሆን ማክሰኞ ታህሳስ 13 ቀን የተፈታች መሆኑን እናቱ አዜብ ጎላ ለዜና ተቋሞች ከሰጠችው መረጃ ማወቅ ተችሏል። እናትየዋ ቀደም ብላ ለዜና ተቋሞች በሰጠችው ማብራሪያ ሰማሃል ወደ መቀሌ ሄደችው ጦርነቱ ከመጀመሩ በፊት መሆኑን ገልጻ የትኛውም የፖለቲካ ድርጅት አባል እንዳልሆነች ተናግራ ነበር። ለምን ተይዛ እንደተለቀቀች በአገዛዙ በኩል የተሰጠ መግለጫ የሌለ ሲሆን በልጅቷ ፈንታ ለ27 ዓመታት በሙስና ተግባር ተዘፍቃ የሀገሪቱን ሀብት ስትበዘብዝ የቆየችው አዜብ ተይዛ መመርመር ነበረባት የሚሉ በርካታ ናቸው። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ነጻነት ንኩራ የታሪክ መሰሪያ የእግዚአብሔር ብሩክ ምድር ቅድስት ኢትዮጵያ የጥቁር ሕዝብ ክብር የማዕዘን ድንጋይ የማዕዘን ድንጋይ የተጋድሎ
ማ ተጣር ነው ዘረኛም ሁሌም ዘረኛ ነው ፈረንጆች ሀቅ ተጣርና የማይበገር ነው የሚል አባባል አላቸው በየጊዜው ሐሰት ጠንክሮና ገነው ቢታይም ሀቅ የመነመነች ብትመስልም የመጨረሻ ድል የሀቅ ነው የህዝብ ነው ይህን መገንዘብ የተሳናቸው ድሉ ተጠናቋል እያሉ ልፈፋቸውን መቀጠላቸው የሚደመጥ ነው ወያኔ መቀሌ ድረስ ተገፍቶ ተወሽቆ ባለበት ሀቁ አልገባዋል እንጂ የመመለስ እድሉ ትንሽና አብቅቶለት የነበረ ነው። ባይሆን እንኳ ገዝፎ ዳግም ሊመለስ ይችልም ያው ኢትዮጵያን 27 ዓመት እንደበዘበዘው ይቀጥል ነበር እንጂ ሌላ ለውጥ የሚጠበቅ አልነበረም። ወያኔ ኢትዮጵያን ይፈልጋል ለመበዝበዝ ለራሱ ጥቅም ለማዋል በትግራይ ሊያገኝ የማይችለውን ሁሉ ነው በኢትዮጵያ የሚያገኘው ሀብት ለመሬት ወዘተ ለማንኛውም ጠባብ የኦሮሞ ዘረኛ ገዛዝ ሊቀጥልብን መወሰኑና መድረሱ ራሱ ወያኔ ሳይገባው ቀርቶና እብሪት ወጥሮት ለጦርነት እርምጃ ሰለባ ሊሆን ሲነሳ ይኸው አቅሙን በሚገባ አስሶ ነበር ለማለት የሚቻል አይደለም ጦርነት ውስብስብ ነው የጠላት መሃል ከተማ መያዝ ድል ቢሆንም ጦርነቱ አበቃለት ጠላትም ተመታ ደቀቀ ማለት አይደለም አሁንም የሆነ ጦርስ ካለው መልካ ምድሩን በተሻለስ ካወቀና በተለይም የህዝብ ድጋፍ ያልተለየው ከሆነ ትግሉ ሊቀጥል ይችላል ወያኔ ለተወሰነ ጊዜም ቢሆን ከታሪክ ምዕራፍ አንጻር መዋጋቱና ጉዳት ማድረሱም የማይቀር ነው የባዕድ ወዳጆቹም ሁሉም ዞር አላሉበትም ገና በፕሮፓጋንዳው መስክ ከዋሾ ኮሎኔል እና ጓደኞቹ የተሻለ ይዘት እንዳለው እያየን ነው ወያኔ በሚገባ ተመታ አንሰራራም የሚባለው ጦሩ በዋና ይዘቱ ሲመታ ተቋሞቹ ሁሉ ሲንኮታኮቱ መሪዎቹ ሲያዙ ሲገደሉ የህዝብም ድጋፍ ሙልጭ ሲልበት አጥቂው ኃይል የህዝብን ድጋፍ ሲያገኝ ወዘተ ነው ይህ በትግራይ ገና አልሆነም ወያኔን በብልጽግና ለመተካት የሚደረገው ጥረት ከወዲሁ የከሸፈ ነው። ኮሎኔሉ ራሱ በዚህ ጦርነት ዙሪያ ቅራኔን ቀፍቅፏል። የጠባብ ኦሮሚያ ምስረታ ጥረቱ ኢትዮጵያዊውን በሞላ እያስቆጣ ነው። ለከት ያጣው ሸቱ ህዝብን አበሳጭቷል። አሁንም የተለወጠ ሳይሆን ዘረኛ ነው። የቃል ወጌሻዎች አስደመመ አስደነቀ ታሪክ ሰራ ቢሉትም አልቀየር ያለው ሀቅ ግን እንደ ዘረኛ ያወግዘዋል ያስወግዘዋል ወያኔ ራስክን ወቅ ጠላትንም ወቅ የተባለውን ዘንግቶ ንቀት በተሞላበት መንገድ መንቀሳቀስ በመጀመሩ ለስህተቱ ይኸው ከባድ ዋጋን እየከፈለ ነው ኮሎኔሉም ህዝብን ንቋልና በላያቸው ላይ እነ ሽመልስን የመሰሉ መሀይሞች አስፍሮ ሊገዛ ሊያስገብር ፈልጓልና እሱም ለስህተቱ ዋጋ ይከፍላል። ሻቢያን የተባለ እባብ በጉያው ማስገባቱ ነግተ ነጎዲያ ለራሱም ለሀገራችንም መዘዙ የሚሰወር አይደለም። በወያኔ ላይ ድል በስርዓቱ መፍረስ ላይ ተንጠልጣይ ነው። ስብሃት ነጋ ተይዞ ወይ ከነጓደኞቹ ተገድሎ የወያኔ ዘረኛ ስርዓት ከቀጠለ ወያኔ አሸንፎናል ማለት መሆኑ ግልጽ ነው። የኮሎኔሉ ጽንፈኛ አገዛዝ ያው ወያኔ መሰል ዘረኝነትን ለማስፈን እስከሆነ ድረስ ጸረ አማራ ጸረ ህዝብ እስከሆነ ድረስ ወያኔነት ተሸነፈ ሊባል አይቻልም። ወያኔነት ጁንታ ልዩ ምርጥ መኮንኖች ቡድን መሆን አይደለም። የተደራጀና 27 አመት የቀጠቀጠን የፖለቲካ ድርጅትና ፍርአት ነው። ውሱን ቢባልም መሰረት አለው። ኮሎኔሉና ጭፍሮቹ ራሳቸው ልጆቹ ናቸው። ስለዚህም በረጅሙ በህልውናው ረገድ ቢያጣጥርም በርዕዮት ደረጃ ግን ዘረኝነት በኢትዮጵያ ከሰፈነ ድረስ አልተሸነፈም ማለት አግባብ አለው። የወያኔ መዘዝ በነ ኮሎኔሉ ተመስሎ ሊቀጥል እየሞከረ ነው። በመሰረቱም ብልጽግና ኢህአዴግ በአዲስ ስም ነው ማለትም ይቻላል። ስለዚህም በዚህ አብይ ጉዳይ ላይ የተደናገረና ገልብ ግንዛቤን ትቶ ከኢትዮጵያ ጥቅምና አንድነት አንጻር ሁኔታውን ከተራ ስሜትና ሽለላ ውጭ ማጤኑና ለወሳኝ ድል ፍልሚያ መዘጋጀቱ የተሻለ አማራጭ ይሆናል። ምን ድል ተገኘ? ምን ግዳጅ ይቀራል? ለወሳኝ ህዝባዊ ድል አሁንም ያለ እንቅፋት ማን ነው? የመሳሰሉ ዋና ዋና ጥያቄዎች ትክክለኛ ምላሽ መስጠት ይኖርብናል። በድል ዋዜማ ታግተን እንዳንቀር ወሳኙን ድል ዳግም እንዳንቀማ አገር እንዳናጣ መልከጥፉን ግብረ ከይሲን በሰም ይደግፉ ነው እንጂ ብልጽግና የተባለው ጉድ ያው ሲከፍቱት ተልባ ኢህአዴግ ነው። መሰረቱ የፕሮቴስታንት ሃይማኖት ተከታዮች የብልጽግና ወንጌል የሚሉት ነው። የዚህ ወንጌልም መሰረቱ ተከተል አለቃህን በሱ በኩል ብቻ ነውና ኢየሱስን የምታገኝ የሚል ጭልጥ ያለ የአምባገነንነት ሰው በላ ካፒታሊስት መስመር ነው። ሃይማኖትና ፖለቲካ መደባለቁን ገና ትግል ስንጀምር የተቃወምነው ጉዳይ ከመሆኑ ሌላ የወንጌሉ ዋና ሰባኪዎች በግል ሀብትና ንብረት ከማካበት ውጭ ለህዝብና ለህብረተሰቡ የትም አገር ጥቅም ሲሰጥ ያልታየ ነው። ዛሬም የኦሮሞ ጠባብ ብሔረተኝነትን ሽፋን ሊሰጥ ታስቦና ለኮሎኔሉ ተገዙለት የሚል ሃይማኖታዊ ሰበካ ለማጠናከር እንጂ ምንም ፋይዳ የለውም። ኮሎኔሉ በዚህ መልክ ተመክቶ ሳይንሳዊ ሁሉ ርዕዮተ ዓለሞችን ቢያክቸለችልም ራሱን ቢያስገምትም ውጥንቅጡ ለስልጣኑ እንጂ ለኢትዮጵያ ምንም አይጠቅማትም። በወያኔ መፈረካከስ ላይ የዚህ የእግዚአብሔር ነክ ብልጽግናዎችን ፈልፍዬ እገዛለሁ ማለቱ ምንኛ የለውጥ ኃይል መሆን አቅቶት ዛሬም የወያኔን ቡትቶ አቋም ይዞ እንደሚንገዳገድ የሚያረጋግጥ ነው። በመሆኑም የተዘረፈውን መሬት ለትግራይ ወይም አማራ ብልጽግና አሳልፎ ቢሰጥ ያው ለራሱ ለዘረኛው አገዛዝ ሰጠ እንጂ ለህዝብ መለሰ ሊባል ከቶም አይቻልም። ከዚህ አንጻር ቅንጣትም መደናገርን ማስተናገድ በጣም ጎጂ ነውና ኮሎኔሉንም አቀንቃኞቹንም ሁሉንም ወግዱ ብለን የህዝብና የአገርን አንድነትና ጥቅም ማስከበር ይገባናል። የዝቅተኝነት ስሜት የሚያጠቃው አገዛዝ በመሆኑ በከንቱ ኮሎኔሉንም ጓደኞችንም ሊያወድሱ የተሰማሩ ቅጥረኞች ብዙ ናቸው። ይክቡታል፣ ይዋሹለታል። የማይለወጠው ሀቅ ግን የአገርን እድል ለግል ስልጣኑ ሲል ያበላሸዋል። ጥሩ ሐሳቦች በሥራ ሊውሉ ሲጀመር አንዳንዴ መጥፎ ጭራ ማብቀላቸው የሚቀር አይደለም። የህዝብን እኩልነት ለማረጋገጥ የተወጠነውን ጠባብ ብሔረተኞች ጠምዘውና አጣመው ለመጥፎ እንደ ተጠቀሙበት እናውቃለን። ከመጀመሪያውም ስማችን የኢትዮጵያ ኢህአፓ ነው የሆነው። በጎጥ በብሔር ብሔረሰብ አልተደራጀንም። በየጎጡ ማንነቱን ሊገልጽ የሞከረ ሁሉ ዛሬ ሊተቸን አይችልም። በዚህ በጠባቡ ተደራጅተን ኢትዮጵያዊነት ግን ቢያንስ በስያሜም ብንተወው ትክክል ነው ነበር ለሚሉን መልሳችን ሊገመት የሚችል ነው። ኢህአፓ ከምስረታው ጀምሮ ከኢትዮጵያና ኢትዮጵያዊነት ቅንጣትም ነቅነቅ አላለም። አንዳንድ ጉደኞች ባይጠፉም ድርጅቱን የገለጸውና ጠላትም ያፈራለት አንዱ ምክንያት ኢትዮጵያዊነቱ ነው። ይህም ሌላ የማይካድ ሐቅ ነው። ኢትዮጵያ ስንልም ህዝቧን በመሆኑ ጸረ ህዝብ አገዛዞችን በኢትዮጵያዊነት ትላንትም ዛሬም አንፈርጅም። አገር አድን ትግላችን ተፋፍሞ ይቀጥል። ዘረኝነት ከስረ መሰረቱ ይነቀል። በትግራይም ሌላም ቦታ ያሉት የፖለቲካ እስረኞች ባስቸኳይ ይፈቱ።
ያጥንታቸው ፍላጭ የደማቸው ውጤት ሞቶ ያስከበሯት የኢትዮጵያ ባለት በንፍጥና በንፍጥ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላ ካቅ የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲው ወያኔ። ነፃነት የማያውቅ ሸክም ወዳድ ጌኛ በገዛው ይምላል ሲነሳም ሲተኛ። እኔ ልሙት ብሎ ጭራሽ አይነሳም። የወራሪን ጫማ ይሻለዋል መሳ። ነፃ ሁና ከሚያይ ውድና ታገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ። ነፃነት የማያውቅ ሸክም ወዳድ ጌኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ። ያዋረደ መስሎ ሲለኛል ነፍጠኛ። አዎ ነፍጠኛ ነኝ። ሸዋረ ግልግል የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመተ አምርረው ብለ ቢትወደድ አዳነች ያጃ ካማ ኬሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባያስረክቡ አገር በየደረስንበት ውርደት ልብስ ሆኖን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ። አሁ ነፍጠኛ ነኝ። ሀብተ ጊዮርጊስ ደናግዴ ባልቻ አባ ነፍሶ እና አብርሃም ደግሞ ጫባ ላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ታይቱ ሁሉ ዘራ ያደረሰና ጅግናው አዲስ አጋ ካራቱም ማዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን ኖር ነበር ከማጋጎሻ አያናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላካ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባኖራት ኑሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳላ በሻው በጀርባው ላይ አዝሮ መቀመጫ ወንበር እነ ሲኞር ሲኞሪታ ጧትና ማታ ጩና አባጉዝ ነበር እኛ በነፍጥና በነፍጥ ልዩነቱን ሳውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሐቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ለኛን ታሪክ እየናደ አዎ ነፍጠኛ ነኝ አዎ ነፍጠኛ ነኝ አዎ ነፍጠኛ ነኝ
የኔ ጉዲ ፈቻዎች የአረብ ገኛዎችና ሁሉ ገኛ ገኛ በሃማ ቱማ ክፍል 2 ዋይ ዋይ ታው ሲበዛ ስቃይ ሲትረፈረፍ የሰው ልጅ ግዴታ የሰው ልጅ ሰውነት ከንስሳ መለየት ማመስ እንቢ ማለት የህይወታችን ቅኝት በዚህ ይገለጣል ቢባል ስህተት አይሆንም የአጼው ሰዎች ይሉት እንደነበረው እንቁላልና ቲማቲም በልተን ጠግበን ተቀናጥተን ያልበላንን በማከክ ወደ አመስ ትግል አልገባንም ብዙዎቻችን ከደላው ቤተሰብ የመጣን ያልነበርን ሲሆን ትምህርት በሰላም ጨርሶ ወደ ሥራ መሰማራቱ የተሻለንና የሚጠቅም ነበር ብዙዎቹም ያደረጉት እሱን ነው አይናችንን ህሊናችንን ከፍተን ወደ ትግል የገባንበት ምክንያት አንድም አገራችንን ሲመለከት ሌላም ደግሞ የዓለም አቀፉንም ሁኔታ መሰረት ያደረገ ነበር ሁሉም ለተመረቱ የራሱ ምክንያት ቢኖረውም በአጠቃላይ ግን ስርዓቱ ጨቋይ ነው መተካት መለወጥ አለበት በሚለው ላይ ቀስ በቀስ እምነት መደረሱ ነው እንጂ ቀደም ሲልማ የዩኒቨርሲቲ ተማሪዎች አባባ ጃን ሆይ ይባሉ ለነበሩት ንጉስ አቤቱታ ማቅረብና መለማመን ነበር ስምሪታቸው የሰው ህሊናው ከደነዘና ገፈን የመቻል ጫንቃ ከሰጠው በግለኝነት ድምጹን አጥፍቶ عايت هونو منور وين نرو يميلون لغفا يچلال يسو سو النتو كنسسان نتو يميسر عيد اللم لذينو تقل سي جمارم بزوغانو تساتافي يالنبروت أتكفي كنتا لمنورو دغمو ينبرنونا ينورنون عينين جمبار يارقو بلو كدو يميشوهوت أقوام لياس كيرون يميشلو عيد اللم ያገራችንን ተጨባጭ ሁኔታ ዝርዝር ያየነውና የምናውቀው ሲሆን በወቅቱ ደግሞ ባለም አቀፍ ደረጃ የጸረ ኢምፔሪያሊስት የህዝብ ትግል የተፋፋመበት ነበር። በርካታ የአፍሪካ ሀገሮች ነጻ የወጡበት ወይም የነጻነት ትግል የተፋፋመበት፣ የቪየትናም የኢንዶቻይና ህዝብ ትግል የተፋፋመበት፣ የቼ ጉቬራ ትግል የሚስተጋባበት ሶስተኛው ዓለም የተባለው በሽምቅ ውጊያና አመጽ ይናጥ የነበረበት፣ የኤርትራው ጀብሃ ትግል የጀመረበት፣ የአርሶ አደር አመጽ ብልጭ ብልጭ ማለት የጀመረበት ወዘተ ጊዜ ነበር። ህዝባዊ ነጻ አውጪ ትግል ያየለበትና በአብዛኛው ይዘቱም ጸረ ቅኝ አገዛዝ ጸረ ኢምፔሪያሊስት የሆነበት ነበር። በዚህም የአሜሪካ ሰልፍ በጸረ ህዝብነት ስለነበር ካፒታሊስት ስርዓታቸውም ተጠልቶ ነበር ማለት ይቻላል። ነጻነት ፈላጊ ወደ ግራ ማዝመሙ ሶሻሊዝምን መምረጡ አይቀሬ የሆነውም ለዚህ ነው። ብሔራዊ ከበርቴ ሊባል የሚችለውም በአቀባባይነት ስለተሰማራ የከበርቴ ለውጥ ሊያደርግና ፊውዳሊዝምን ሊያስወግድ አልቻለም። ነገሮችና ሁኔታዎችን በዘመናቸውና መያያዝ ካሉበት ተጨባጭ ሁኔታ ጋር አዛምዶ ማየትና መገምገሙ ሁሌም ያዋጣል። አለበለዚያ በ21ኛው ክፍለ ዘመን ህፃናትን በመንጫ የሚገሉ ለምን የዛሬ 100 ዓመት በፊት ምኒልክ በድምጸ ውሳኔ ሁሉን አልወሰኑም ብለው ወደ መውቀስ ማምራታቸው አይቀርም። ይህን ማንሳት ያስፈልገኝ በያኔ አቋማችን ላይ ሊተቹ ሊጨፍሩ የወሰኑ በመብዛታቸው ነው። ያ ትውልድ የግራሪዮት ባይኖረው ብለው መቆጨት ብቻ ሳይሆን አንዳንዶቹ የውጮች ርዕዮት አመጣብን ብለው በወቀሱበት አፋቸው እኛ ለካፒታሊዝም ቆመናል ማለቱ ቅራኔው እስካሁን አልገባቸውም። ዋናው ጥያቄ ግን ያ ትውልድ ምን ምን አበይት ጥያቄዎችን የህዝብ ብሶቶችን በተጨባጭ አነሳ አሰማ የሚለው ነው። ከዚህ በፊት ግን ማንሳት የምፈልገው ተራማጅ ተማሪዎች ለትግል ሲነሱ ብዙዎቹ የዩኒቨርሲቲ ተማሪዎች የትግሉ ደጋፊ እንዳልነበሩ ነው። ጥቂቶች የጀመሩት ታሪካዊ ትግል ቀስ በቀስ ብዙዎችን ሊስፋፋና ለአብዮትም ህዝብ ጋር ሊደርስ ችሏል። ቀጣዩ ሰልፋቸው ወደዚህ ወደዚያ ቢሆንም በተራማጁ ትግል ጀማሪነት እነ ኃይሉ ገብረ ዮሐንስ ገሞራውን፣ እነ ብርሃነ መስቀል ረዳን፣ እነ ዘሩ ክርሽንን፣ እነ ጳውሎስ ሚልኪያስን፣ እነ ገብሩ ገብረ ወልድን መጥቀስ ይኖርብናል። በቦታው ያልነበሩ ግን ትግል ጀማሪ ነበር የሚሉትን ከዚህ ላይ ማንሳትም አልፈልግም። በደርግ ጊዜ እሳት የጎረሱ ሶሻሊስት ነን ያሉት ብዙዎቹ በዚያን ጊዜ ትግል ምንም የፖለቲካ ህይወትና እንቅስቃሴ እንዳልነበራቸውና ብዙዎቹም ንጉሱ ምን አጠፉ ባዮች እንደነበሩ ግን እናስታውሳለን። ሰው በሂደት ሊነቃ ሊሻሻል ወይም ሊበላሽም እንደሚችል እንዳለ ሆኖ ግን በአገራችን ተጨባጭ ሁኔታ ያዳቆነ ሰይጣን ሳያቀስ አይለቅም የተባለው ቀጣይ ክስተት ሆኖ ዋሾች፣ አድሃሪዎች፣ ባንዳ ካህዲዎች ለመለወጥ ያላቸው ችሎታ ኢመንት እየሆነ አስቸግሮናል። በኢሃፓ ይቅርታ የተደረገላቸው አንጃዎች እንደገና ውለው አድረው ያው በለመዱበት ሲሰማሩ አየን እንጂ አልተለወጡም። መሬት ላራሹ የተባለው 85 በመቶ አርሶ አደር ገባርና ጢፈኛ ስለነበርና ይህ ሁኔታ ካልተቀየረ አገራችን አታድግም አትበለጽግም ብሎ ስለታመነበትም ነው። የገባርነት ሁኔታ ትግራይን የሚመለከት አልነበረም ብሎ ማንሳቱ ተገቢ ሲሆን፣ ግን ደቡቡን ምዕራቡን በሚገባ ይመለከት ነበር። ሶስት አራተኛው የጅማ መሬት ራስ መስፍን ስለሺ ንብረት ነበር የሚባለው የተጋነነ ነበር የሚሉ ቢኖሩም جن بالا باتوچ وين فيوداروچ يارسو ادرون مريت ببالا بيتنات يزو ياسقبرو اندن برمكاد كنتو نو ارسو ادرو خلص سستن يامرتون لبالا باتو ماسركب اندال لبت بفتابه يرهجم يسفر نبار يبهر سبم تجاكي يتنساو يچگر افتو بنمتو ለህብረታችን እና ትግላችን እንቅፋት ሊሆን ሲዳዳው መፍቴ መስጠትና ማስወገድ አለብን በሚል ነው እንጂ ሳይመለከተን አገርን ለመጉዳት ብለን አላነሳነው ችግሩን ያመጣው ስራቱ ነው የኤርትራው ጀብሃ ተመስርቶ ትግል ሲጀምር የተማሪ መንቅስቃሴ አልነበረንም የጀነራል ታደሰ ብሩና ጓደኞቻቸው ተቃውሞ ሲነሳ መጫቱ ለማ በሲኒማ አምፒር የነሻምበል ማሞ ቦምብ ሲፈነዳ ሁላችንም ገና በነዚህ ጉዳዮች ላይ በቂ እውቀት የሌለን ወይም አውቀናቸው ያነሳናቸው አልነበሩም ችግሩ የቆየና የሌሎች ነበር የኛ ጥፋት የተባለው በዲሞክራሲ ልንፈታው እና አንድነታችንን ልናጠናክር መነሳታችን ነው ማለት ነው ይኸው መፍትሄ ያሻዋል ያልነው ጥያቄ በትምክህትና ጥበት ተንከባሎ ተበለሻሽቶ ዛሬ አገራጥፊ ከሚሆንበት ደረጃ ላይ ደርሶም እናያለን በጊዜ ቢፈታ ኖሮ ኢትዮጵያን ለአደጋ ዛሬ ሊያጋፍጣት ባልቻለ ነበር ባጭሩ ዘረኞቹ የኛ ትግል ውጤቶች አይደሉም መፈክራችንን ጥያቄያችንን ምላሽ የነፈጉት የፈጠሯቸው ናቸው ተራማጁ ክፍል ሆነ ኋላም ይሃባ በጭፍን ርዕዮት ወይ ቀኖና የተነዳል ነበርም የዩኒቨርሲቲ ተማሪዎች አብዛኞቹ ከገጠር ከተሞች ከኤርትራ ከዝቅተኛና ንዑስ ከበርቴ ቤተሰቦች መምጣታቸው ተማሪው ወደ ፖለቲካ እንዲገባና የሰፊውን ህዝብ ጥያቄዎች እንዲያቀነቀንም አድርጎታል የአፍሪካ ተማሪዎችም የራሳቸው ተጽዕኖ ነበራቸው ተማሪው ወደ ግራ እንዳያዘነብል ሆነ ወደ ፖለቲካ እንዳይገባ አሜሪካ በተቻለው ታግሎንም ነበር የሰላም ጓድ የተባሉት ተሰማርተውብን ጸራቢዎት ጸረ ሶሻሊስት ቅስቀሳቸውን ሲያጦዙም ነበር በዚሁ ጊዜ የጴንጤቆስቴ ሃይማኖት ሰባኪዎች እነ ዶክተር ሜየር መጥተው ተማሪውን በሃይማኖት ሽፋን ከፖለቲካ ትግል ሊያርቁ ሊያስወጡ ሲጥሩ እነ ማዳም ሊንዳ ደግሞ ሴቶች የተማሪው እንቅስቃሴ አካል እንዳይሆኑ በተቻላቸው ታግለውናል ጸረ ሶሻሊስት መጻሕፍትና በራሪዎችም የአሜሪካን ቤተ መጻሕፍትና የዩኒቨርሲቲውንም ቤተ መጻሕፍት ሞልተውት ነበር ወደ ሶቪየት ህብረት ቤተ መጻሕፍት መሄድም ያስጠይቅ እንደነበር በተመክሮ የምናቀው ጉዳይ ነበር ማለት ይቻላል ስለ አባይ ወንዝ ምርምር በሚል ወደ ግብጽ ኤምባሲ የሄዱ የተወሰኑት ተይዘው ታስረው እንደነበር እናስታውሳለን የነበረው ስርዓት ለለውጥ ምንም ክፍተት ማሳየት ስላቃተው የስር ነቀል ለውጥ ፍለጋው የግድ ሆነ የግራ ዝንባሌያችን ግልጽና ያመንበት ቢሆንም ግን ወቅትና ጊዜን ዘለል ሶሻሊዝም ወይም ኮሙኒዝም አሁኑኑ በሚል ወደ ጽንፍ አልሄድንም አዲስ ዴሞክራሲያዊ ትራቲ መስረት አለን እንጂ ሶሻሊስት መንግስት አሁኑኑ አላልንም መሬት ላራሹ አለን እንጂ ሁሉንም መሬት መንግስት ይውረስ የሚል መፈክር አላስተጋባንም የሀገር ሉዓላዊነት ይከበራል እንጂ ከውጭ ሀገሮች ሁሉ ግንኙነት ይቋረጥ ስንል አልተደመጥንም ሃይማኖትና መንግስት ይለዩ ሴኩላሪዝም አለን እንጂ ጸረ ሃይማኖት ሰበካና አቋምን አላራመድንም የተማሪው እንቅስቃሴም ሆነ ይሃባ ከኢትዮጵያ ሁኔታ ጋር የማይዛመድ ጽንፈኝነትን ወደፊት አላመጡም ማለት እንችላለን ውሏትሮ በይሃባ ውስጥ ጨፍን የማኦ ተከታዮች ብቅ ብለው ቀኖናን ሊያሳፍኑ ቢጥሩም ማንም መንገድ አልለቀቀላቸውም በአቋም ደረጃ ሶቪየት ህብረትን ከላሽ ብለን ወደ ቻይና ብናዘነብልም መቼም ቢሆን መች የቻይናን እዝ ተቀባይ አልሆንም ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ሂዳና መንግስቱን ጠርተውና ደግፈው 100,000 ክላሽን ሲያስታጥቁ አወገዝናቸው እንጂ እንደ ከላሽና ታዛዥ ፓርቲዎች እፈየው ብለን አልተቀበልንም ተማሪው እንከስቃሴ ግዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ሰላማጁ ማንሳቱና ይሃባም ማደራጀት መቻሉ መጠቀስ ያለበት ነው። ደርግን ደግፉ ሲሉ ወግዱ አልናቸው እንጂ ለደርጉና መይሶን ኃይለ ፊዳና መንግስቱን ጠርተውና ደግፈው 100 ሺህ ክላሽን ሲያስተጠቁ አወገዝናቸው እንጂ እንደ ክላሽና ታዛዥ ፓርቲዎች ሰየው ብለን አልተቀበልንም። በተማሪው እንከስካሴ ጊዜ የሴቶችን መብት ለመጀመሪያ ጊዜ መፈክር አድርጎ ተራማጁ ማንሳቱና ይሃባም ማደራጀት መቻሉ መጠቀስ ያለበት ነው። የሴቶች ጥናት ክበብ በአውሮፓና በአሜሪካ በራሱ እንዲደራጅም ተደርጓል። ሴቶች ለብቻቸው መደራጀታቸው ለምን ያስፈልጋል የሚሉም የነበሩ ሲሆን ሴቶች ከወንዱ እኩል ታግለው ድል ሲገኝ የወንዱ ተጨቋይ መሆናቸውን ካልጄሪያም ተመክሮ ያየነው ስለነበር በራሳቸው ማህበር እንዲደራጁ ገፍተን የተገኘው ውጤት ሊገኝ ተችሏል። የሴቶች ንጻነትና እኩልነት ስንልም የሩዋንዳው ካጋሜና ሹሙ እንዳደረጉት ታድሬና ተለጣፊ ሴቶችን ስልጣን አልባ አድርጎ መሾምና በሴቶች መብት ላይ ማላገጥ ሳይሆን በመራ ግብራችንም ምን ማለታችን እንደሆነ በሚገባ ዘርዝረን አስቀምጠናል። የሴቶችን እኩልነት የትግል ግብና መፈክር አድርጎ በማንሳት የመጀመሪያው ድርጅት ይሃባ ነበር። ዛሬ በሴቶች ትግል ከፍተኛ አስተዋጽኦ ያደረጉትን ጓድቶችን ትተው እነ አበራሽ በርታ፣ ገነት ግርማ፣ ቆንጂት ተክሉ፣ ትርሲት አየለች፣ ትግስት ተፈራ፣ አዜብ ግርማ ወዘተ የደርግ የወያኔ ካድሬ ሴቶችን ታጋይ እንደነበሩና እንደሆኑ አድርገው የሚያቀርቡት ታሪክ ብረዛ ሳይሆን ታሪክን ክህደት መሆኑ ታውቆም መወገዝ ያለበት ነው። ከአሜሪካ ተጻራሪ አጥፋጫ ይሄድነውና የተቃወምነውም ኮሙኒስት ስለሆነን ሳይሆን ጨቋኝና ኋላቀር ያልነውን የአጼውን ስርዓት ዋና ደጋፊ ስለነበረ ነው። አሁን አይመስለኛል ላይሆናል እንዴታ ሰጠ ሲሉት ቋሚ የዘንድሮ ቋንቋ መሰለኝ ግድ የለኝ አይሆንም ጨዋታ ወያኔ ኢህአዴግ አንድነት ግንጠላ ተናገር እያሉ የምላስ ቆረጣ። ባጭሩ የሀገሩን ሁኔታ አያውቅም ተብሎ በሐሰት የሚወነጀለው ትውልድ የህዝብ ብሶትን አውቆ መፈክሮቹ ይህንኑ ያስተጋቡ ነበሩ። ከመፈክሮቹና አቋሙ በመነሳት ሊተቹት የሚችሉ የሉም አልነበሩም። ያ ትውልድ በተፈጠ የሚሉት አንድም የነበረው ስራ ተጋፊዎች ሲሆኑ አለያም ደግሞ አድሃሪ አቋምን ያቀፉና ስር ነቀል ለውጥን የሚጻረሩት ናቸው። የዘንድሮው ዘረኞች አለቃም ቢሆን ስር ነቀል ለውጥ ማለት ሁሉን ነቃቅሎ ማፈራረስ ነው በሚል ተርጉሞ የሚታገሉትን ሊዘልፍ ሲቃጣም ሰምተናል። በቸናሸ ተጣሉ ብሎ እንደቀጠፈው ማለት ነው። የማርክስን ስም አሳስቶ እየጠራ ማርክሲዝምን የምተች ፈላስፋ ነኝ ብሎ እንደቃዠው ማለትም ነው። መረዳት መማር ማቃት ጥራዝ ነጠቅነት ተጠናውቷቸዋል ሰፍሮባቸዋል። የዛሬ ዘረኞችና አድርባዮች ያለፈውን የትግል ታሪክ ማዛባት ትውልድን ለማደናገር የሚጠቅማቸው በመሆኑ በትጋት ተያይዘውታል። ጨቋኝ ስርዓት አይጠገንም ይወገዳል እንጂ የጠገና ለውጥ ብልሽትሽቱ ለወጣ ስርዓት የሚበጅ አይደለም። ሆኖም ጠገናን ለማስቀደም በጊዜው ብዙ ተሞክሯል ግን አልተቻለም። የአጼው አገዛዝ ለለውጥ ክፍት ሆኖ በነበረ ምናልባትም የሂደቱ ይዘትና መልክ ሌላ ሊሆን ይችል ነበር። ለማንኛውም ለውጥ ፈላጊው ክፍል ባመነበት አምኖ ሊሰዋም ተነስቶ ተሰውቶም አገዛዙን ሊጠል ችሏል። ሌሎች ያን ትውልድ ከመጥረቡ ተቆጥበው የራሳቸውን ግዳጅ ለመወጣት ድፍረት ቢያሳዩ የተሻለ ሆኖ ይገኛል። የድርጅት መስረታው ሂደት ቀላልና ቀጥ ያለ አልነበረም። ብዙ ችግርና ጋሬጣ ተደቅኖብን ነበር። ኋላ የተከሰተውን ሰፊ ህዝባዊ መሰባሰብና ትግል ያዩ በመጀመሪያ ድርጅቱን ለመመስረትና ለማጠናከር ምን ያህል አስቸጋሪ እንደነበር ባይገነዘቡ አይፈረድባቸውም። ለደብዳቤ ቴምብር ማግኘት፣ ለምግብ፣ ለሲጋራ ወዘተ ገንዘብ ማግኘቱ ከባድ ነበር። መጓጓዣ ወረቀት በላይ በላዩ ለነ ሚሪያም ማኬባ ይሰጡ የነበሩትም ለኛ ሊሰጡን ፈቃደኛ አልሆኑም። አልጀርስ ከተማም ለመጀመሪያ ጊዜ ጥሬና አስቀያሚ ዘረኝነትን መቋቋም የተገደድንበት ከተማም ነበር። ከሚተናኮሱን እየተጣላን ብዙ ጊዜም ለፖሊስ ጣቢያ እንበቃ ነበር። ብዙ ተጨባጭ ተመክሮ ያልነበረን ወጣቶች እንደመሆናችን መጠን ፈተናው የከፋ ነበር። በሌላ በኩል ደግሞ አልጀርስ መሆናችን የብዙ የነጻነት እንቅስቃሴ መሪዎችና ኋላም የሀገራቸው መሪ ሊሆኑ የበቁት አፍሪካውያንና ሌሎችንም ለማግኘትና ግንኙነት ለመመስረት ረድቶናል። ሟቹ ጓዳችን መስፍን ሀብቱና ሌሎችም ከወደ አሜሪካ በየጊዜው $200-$300 አሰባስበው እንደረዱንና ለስራውም እንደጠቀሙ ማንሳት ቢኖርብኝም ኑሯችን አስከፊ ነበር ብል ስህተት አይሆንም። ጨለማ ከሌለ መቼ ጎህ ይደምቃል? ኮሶ ካልመረረ እንዴትስ ያሽራል? በእንባ ያልራሰ ነፍስ ደስታን ከየት ያውቃል? ሞትን ያልደፈረ ሕይወቱ ጣም ያጣል። ለድርጅት ምስረታው ጊዜያዊ አዳራሽ ኮሚቴ መስርተን በመርሃ ግብሩ ዙሪያ ጓዶችን ልንመለምል ጀመርን። የንባብ ሊስት ወጣ። አዳራሽ ጽሑፎች ስለ አብዮትና የምልመላ ሥራ ተዘጋጁ። ስለ ህቡዕ ድርጅታዊ ሥራ የሚያስተምሩ ጽሑፎችን አዘጋጀን። ህዋሳትን ማቋቋሙ ስምሪት እውን ሆነ። በድርጅቱ ላይ ብዙ የሚተቹ ሁሉ ያኔ ለአባላት የወጣውን የንባብ ዝርዝር ይዘት በጥሞና ቢያጤኑት ጥሩ ይሆናል። የድርጅት ምስረታው ሂደቱ በሚስጥር ቢሆንም ወደ መካከለኛው ምስራቅ በመሄድ ለሰራዊት አባላት ስልጠና እንቅስቃሴ ሲጀመር በቤይሩት የነበረና የአሜሪካ ሰላይ እንለው የነበረው ተስፋዬ ታደሰ የሚባል ግለሰብ ወሬ ሰምቶ ሊያጋልጠንም ሞክሮ ነበር። ወዳጆቹም የአውሮፓ ተማሪዎችን ማህበርና መጽሔቱ ትግላችንን ይቆጣጠሩ ነበርና ጠመንጃ ነቃሽ የሚል ቅጽል ለጥፈውብን ለወቅቱ አገዛዝ የጠመንጃ ትግል ጅማሮ ዝግጅት አለ ሲሉ አሳወቁብን። ቀበዝበዙ ተስፋዬ ኢሰፓን ሰርጎ ገባ በሚል ደርግ ወደ ኋላ ገሎታል። ከሞቱ በፊት ግን የኢሃፓ አባላት ሊሆኑ የሚችሉ በሚል ሰፊ የስም ዝርዝር ለደርግ ሰጥቶ ለነጻ እርምጃና ሽብር ግድያው ይቅር የማይባል አስተዋጽኦ በታሪክ ተመዝግቧል። ድርጅት ልንመሰርትና ከፈለጉና ካመኑበትም ሊተባበሩን እንደሚችሉም ለኃይሌ ፊዳ ቀደም ብሎ ብርሃነ መስቀል ጽፎለትም ነበር። በዚህ እርምጃ ድርጅት ሽምቅ ውጊያ አስፈላጊነት ከመጀመሪያውም ያልተስማማን ቢሆንም በፍልስጤሞች እርዳታ የያሲር አረፋት አልፋታህ ለሰራዊት እርሾ ጓዶችን ብናሰለጥንምና ለደቡብ ስምሪት በሚል በናይፍ ሐዋስ ሜር ዴሞክራሲያዊ ግንባር እንደገና ብናሰለጥንም ለከተማ ትጥቅ ትግል በሚል በተለይ ያሰለጠናቸው አልነበሩም። ወደ ሜዳ ሳይሆን ፓስፖርት አውጥተንላቸው ደብቀን ወደ አዲስ አበባ የገቡት ስዩም ከበደና ዘራብሩክ አበበ ወደ ሜዳ ያልገቡት በምክንያት ነበር። ስዩሜ በማታ ማየት ስለሚያስቸግረው በሜዳ እንቅስቃሴ የሚቸግረው በመሆኑ የተነሳ ሲሆን፣ ዘራብሩክ ደግሞ በውልደት ኤርትራዊ በመሆኑ ሻቢያ እኛ ጋር ይታገል እንጂ አናሳልፈውም በማለታቸው ነበር። ዘራብሩክ ፓስፖርት ወጥቶለት አዲስ አበባ ከገባ በኋላ ወደ ሜዳ ሲዘልቅ፣ ስዩሜ አዲስ አበባ ቆይቶ በተጀመረው የከተማ የራስ መከላከል ስምሪት አሰልጣኝም ተሳታፊም ሆኖ በፋሽስቱ ኮሎኔል የመጀመሪያው የግድያ ሙከራም ላይ ተሳትፎ ኋላ ደስታ ታደሰ የተባለው የመኢሶን ከፍተኛ ካድሬ ፒያሳ ላይ አይቶ ጠቁሞበት ከታጣቂዎች ጋር ተታኩሶ ተሰውቷል። ከተማ ሰጥ ከተገል ድርጅቱ ይስተማራል የሚል አቋምና ውሳኔ ቀደም የተያዘና የታመነበትም አልነበረም ማለትም እንችላለን። ቢሆንም ማኖሮ ባሲምባ ያለውን ሰራዊት ወደ ከተማ ባስገባ ነው ነበር። ከገጠር ወደ ከተማ ነበር የተያዘው መርህ። በዚህ መስክ የተደረገው ስምሪት ጉዳት ቢያደርስም ድርጅቱ በአራተኛው ጠቅላላ የአመራር ስብሰባውም ቢሆን ትግሉ መቆም ባለበት ጊዜ አለመቆሙና መገፋቱ ስህተት ነው ብሎ ለመደመ እንጂ በከተማ የመከላከል የትጥቅ እንቅስቃሴ ማድረጋችን ስህተት ነው ብሎ ሰማዕትንም ትግሉንም አልካደም። ስህተቱ ዋና ተጠያቂ አንድ ብቻውን ከተማ የቆየ በራሱ ውሳኔ ብዙ የፈጸመ ግለሰብ ቢሆንም ለስህተቱ አመራር ኮሚቴው በጠቅሉ ኃላፊነት መውሰዱም መጠቀስ ያለበት ነው። ግለሰቡን የአመራሩ ስብሰባ የሰላሂስ ካደረገበት በኋላም ከቦታው ሳያነሳው አስቀጥሎታል። እሱም ቂሙን ይዞ ብተናን ሲያሴር ሲያካሂድና ሊጎዳም ችሏል። ለማንኛውም በዚህም ይቅርታ የምንጠየቅ የግብ ሰለባነን እንጂ ይቅርታ ጠይቁ የምንባል እንሆን አንችልም አይገባም። ትግሉ በተጠናከረ መንገድ በስልት ቢካሄድና ፋሽስቱም ኮሎኔል ተገድሎ በነበረ የተለየ ሁኔታ ይከሰትም እንደነበር መገመት ይቻላል ባይ ነኝ። በዚህ ዙሪያ ደግሞ ብዙ ጅምብሮች መጣራት እንዳለባቸው ግልጽ ነው። በቅድሚያ ድርጅቱ ቀድሞ ደርግ ላይ በመተኮስ ፋሽስቶችን ቆሰቆሰ የሚለው አለ። ሐሰት ነው። በእግሩ ሊቆም የማይችል ሸፍጥ። ቀይ ሽብር አንድ ትውልድ ለመምሰል በሚለው መጽሐፍ ትርጉም ከእንግሊዝኛ ወደ አማርኛ በጸጋዬ ወይን ገብረ መድህን ደብተራው በዝርዝር እንደተገለጸው ድርጅቱ አንዲትም ጥይት ከመተኮሱ በፊት ደርግ ነበልባል ሰራዊቱን አዲስ አበባ አስገብቶና አስተማርቶ ብዙ ጓዶችን ገሏል። አሊ ሙሳና ጌታቸው ሽበሺ ወደ ደቡብ እና ምስራቅ ዘልቀው ላባደሩንና ወጣቶችን በአስበተፈሪና ሌሎችን ቦታዎች ገለዋል። በድርጅቱም ላይ መስከረም 2 ቀን በይፋ ጦርነት ታውጇል። ለነገሩ ደርጉ ኢትዮጵያ ትቅደም ዓለምንም ደም የሚለውን ራሱ ሽሮ የቀድሞውን መንግስት ሚኒስትሮችና የኢሃፓ አባሎችንም እነ በቀለን መግደል የጀመረው ቀደም ብሎ ነበር። ጀሌዎቹ እንደሚሉት ሳይሆን የተቆሰቆሰው በቀጠለው የህዝብ ሰላማዊ ትግል ነው። ሰላማዊው ትግልም ሆነ ኋላ ትጥቅ ትግሉ የጠየቀውን መስዋዕትነት ኢሃፓ ከፍሏል። ጥራዝ ነጠቆቹ በክስ መልክ እንደሚያቀርቡት ተፈሽቷል። አላዋቂ ሆነና መስዋዕት አልባ ትግልን ሊከተል አልቻለም ብለን እንለፈው። የድርጅቱ ስራ አስፈጻሚ ኮሚቴ ባወጣው የአቋም መግለጫ ጦርነት ታውጆብናልና እንከላከል የሚል እንጂ በቀጥታ በከተማ ትጥቅ ትግል መንገድ ደርግን እናስወግደው የሚልም አልነበረም። በመጀመሪያው ፕሮግራም ወይም መርሃ ግብር መግቢያውም ላይ ኢሃፓ ዴሞክራሲ ከተረጋገጠ በሰላማዊ መንገድ ትግላችን ይቀጥላል በሚልም አስፍሮ ዝግጁ የነበረውን ሰራዊቱንም በይፋ አላወጀም ነበር። ይህን በተመለከተ የመጀመሪያው የሰራዊት አባሎች ቸል ተባል ተጎተትን በሚልም ቅሬታ አሰምተው ነበር። በሰላም ለመታገል ስንልም የጊዜያዊ ህዝባዊ መንግስትን አማራጭ አቅርበን እንደነበር ይታወሳል። በዚህም ሂደት ሁሉም ኃይሎች ተሳታፊ እንዲሆኑ ያልነው ደርግንም ያኔ ታህት ይባል የነበረው ወያኔንምና ሌሎች የብሔር ስብስቦች፣ የሲቪክ ማህበራትን፣ ታዋቂ ግለሰቦችን፣ የሃይማኖት መሪዎችን፣ የሴቶች ተወካዮችን ወዘተ ሁሉ ዘርዝረን አቅርበን ነበር። የስልጣን ጥመኛው ደርግ ይህን እምቢ ሲል ማለትም እንደ ዘንድሮዎቹ ዘረኞችና አድርባዮች፣ መይሶን ደግሞ ለዚህ ተቃራኒ ለነቃ ለተደራጀ ለታጠቀ ትግል የሚል ውጥንቅጥ መፈክሩን ገፋ። በዚህ ጥያቄ ዙሪያ በዛን ጊዜ የተደረጉትን ጥልቅ ክርክሮች ማንበቡ አስተማሪ ይሆናል። ወያኔ ለስልጣን ሲጓዝ በነበረበት ወቅትም ያለም አቀፉ ሁኔታ ይዘት ለውጥ አሳይቶ የሶሻሊስት ካምፕ የተባለው ቀውስ ውስጥ የገባበት ጸረ ሶሻሊስት እርምጃዎችን ቫቲካንና አሜሪካ ሲአይኤ አስተባብረውና ተባብረው ዘመቻ ያጠናከሩበት የሀገሮችን አንድነት ጠባብ ብሔረተኛነት እያጠቃ የመጣበት የሆሚኒ አክራሪ ክስተት አልቃይዳ የዩጎዝላቪያና ሶቪየት ህብረት መፈራረስ የጎርባቾቭ ሽንፈተኛነት ወዘተ የሚጠቀሱ ናቸው። ሁኔታው ለጠባቦች አመቸ። ፋሽስቱ ኮሎኔልም አዛውንት ጀነራሎችን ሳይቀር ረሽኖና ሰራዊቱን አዳክሞ ህዝብን አንበርክኮ ለጠባቦቹ አሳልፎ ሰጠን።
Oh yeah, then I'll remember my life.